voice of America. VOA. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሚያዝያ 26 2013 ዓመተ ምህረት ዝግጅታችን ጀመረ። በኢትዮጵያ የቀድሞ የአሜሪካ አምባሳደር የነበሩት አምባሳደር ዴቪድ ሺን ከአሜሪካ ድምጽ ጋር ባደረጉት ቆይታ በተለይ በትግራይ ክልል ውስጥ ያለውን ግጭት አስመልክቶ ዩናይትድ ስቴትስ ከኢትዮጵያና ኤርትራ ጋር ያላት ግንኙነት ምን መምሰል እንዳለበት ከሰጡት አስተያየት የተቀነጨፈ ነው። ዝርዝሩ በአብይ ርዕስ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ተነስተልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የአውሮፓ ህብረት መጪውን የኢትዮጵያ ምርጫ የሚታዘቡ ልዑካን የመላክ እቅዱን መሰረዙን የህብረቱ ከፍተኛ ተጠሪ ጆሴፍ ቦሬል አስታወቁ። ከፍተኛው የህብረቱ ተጠሪ ጆሴፍ ቦሬል ባወጡት መግለጫ የአውሮፓ ህብረት ጥረቶችን ቢያደርግም ከኢትዮጵያ መንግስት ባለስልጣናት ጋር የህብረቱን ታዛቢ ልዑካን ስምሪት በሚመለከቱ ቁልፍ ጉዳዮች ላይ ከስምምነት ለመድረስ አልተቻለም ብለዋል። ለማንኛውም የምርጫ ታዛቢ ተልእኮ መሟላት ያለባቸውን መሰረታዊ ጥያቄዎች ለማሟላት ፈቃደኛ አለመሆኑ አሳዝኖናል ሲሉ ማክለዋል። ህብረቱ ያቀረበው ጥያቄ የምርጫ ታዛቢው ቡድን ነጻነትና ታዛቢ ቡድኑ የኮሙኒኬሽንስ ወይም የመገናኛ መሳሪያዎችን እንዲያስገባ ፈቃድ ማግኘት መሆኑን የገለጸው መግለጫው ይህ በተለይ ካለው የጸጥታ ድባብ ተግዳሮት አኳያ ለህብረቱ ታዛቢዎች ደህንነት በዋናነት አስፈላጊ ጉዳይ እንደሆነ አመልክቷል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ቢለኔ ስዩም ባወጡት መግለጫ የኢትዮጵያ መንግስት ምርጫዎቹን በዲሞክራሲያዊና በሰላማዊ መንገድ ለማከናወን ባለው ቁርጠኝነት እንደጸና ነው ብለዋል። ለዓለም አቀፍ የምርጫ ታዛቢ ቡድኖችም ባለው አቅም አስቻይ ሁኔታዎችን ለማመቻቸት ፈቃደኝነቱን ሲያሳይ ቆይቷል ብለዋል። አሁንም የኢትዮጵያን የምርጫ ሂደት ለመታዘብ ፍላጎት ያላቸው ዓለም አቀፍ ታዛቢዎችን በደስታ እንቀበላለን ሲሉ አክለዋል። የሆነ ሆኖ የምርጫው ቅቡልነት ዋናው ታዛቢና ለሰላምና ለዲሞክራሲ ቁርጠኝነቱ የሚፈለገው ከኢትዮጵያ ህዝብ ነው ብለዋል። በመሆኑም ኢትዮጵያውያን ድምጻቸውን ለመስጠት መመዝገባቸውን በመቀጠል በዲሞክራሲ መብታቸው እንዲጠቀሙ እናበረታታለን ካሉ በኋላ ማህበረሰባቸውንም ነቅተው እንዲጠብቁም እናሳስባለን ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የአፍሪካ ቀንድ ልዩ ልዑካቸውን አምባሳደር ጄፍሪ ፌልትመንን በአካባቢው ያሉ ውጥረቶችን ለማርገብ ወደ ክልሉ እንደሚልኳቸው ተገለጸ። የውጭ ጉዳይ ሚኒስትር ብሊንከን ትናንት ባወጡት መግለጫቸው ዛሬ ማክሰኞ ሚያዝያ 26 ጉዟቸውን የሚጀምሩት አምባሳደር ፌልትመን እስከ መጪው ሳምንት ሐሙስ ግንቦት 5 ድረስ በግብጽ፣ በኤርትራ፣ በኢትዮጵያና በሱዳን ጉብኝት እንደሚያደርጉ አስታውቀዋል። የዩናይትድ ስቴትሱ የአፍሪካ ቀንድ ልዩ ልዑክ ጄፍሪ ፌልትመን በጉብኝታቸው ከተጠቀሱት ሀገሮች መንግስታት፣ ከተባበሩት መንግስታት ድርጅት፣ ከአፍሪካ ህብረት እንዲሁም ከፖለቲካ ባለድርሻ አካላትና ከሰብአዊ ረድኤት ባለስልጣናት ጋር እንደሚነጋገሩ የውጭ ጉዳይ ሚኒስትሩ መግለጫ አመልክቷል። የልዩ ልዑኩ ጉዞ በአፍሪካ ቀንድ ላሉት እርስ በርስ የተቆራኙ የፖለቲካ፣ የጸጥታና ሰብአዊ ቀውሶች መፍትሄ እንዲያገኙ የዘላቂ ዲፕሎማሲያዊ ጥረት መሪነቱን ሚና ለመጫወት አስተዳደሩ ያለውን ቁርጠኝነት የሚያሰምር ነው ብለዋል። ልዩ ልዑኩ በጉዟቸው ዩናይትድ ስቴትስ ይህንኑ ግብ ለማራመድ የምትከተለውን ፖሊሲ በክልሉ ዙሪያ ያስተባብራሉ ሲሉም የውጭ ጉዳይ ሚኒስትሩ አስገንዝበዋል። በኢትዮጵያ የቀድሞ የዩናይትድ ስቴትስ አምባሳደር የነበሩትና በአሁኑ ወቅት በጆርጅ ዋሽንግተን ዩኒቨርሲቲ የዓለም አቀፍ ጉዳዮች መምህር የሆኑት አምባሳደር ዴቪድ ሺን በዩናይትድ ስቴትስ ልዩ ልዑክ የአፍሪካ ቀንድ ጉዞ ዙሪያ ትናንት ለቪኦኤ የሰጡትን አስተያየት ያካተተ ዘገባ በምሽቱ አብይ ርዕስ ይቀርባል። በሌላ ዜና የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ለሁለት ቀናት የሥራ ጉብኝት ወደ ሱዳን መጓዛቸው ተገልጿል። ከፕሬዚዳንቱ ጋር የውጭ ጉዳይ ሚኒስትሩ ኦስማን ሳልህና የፕሬዚዳንቱ አማካሪ የማነ ገብረአብ አብረዋቸው መጓዛቸውን የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በትዊተር ገጻቸው ላይ አስፍረዋል። በቆይታቸው በተለያዩ ጉዳዮች ከሀገሪቱ ከፍተኛ ባለስልጣናት ጋር እንደሚነጋገሩ ተገልጿል። የቀድሞ የአማራ ክልል ፖሊስ ኮሚሽነር አበር አዳሙ በድንገተኛ ህመም ማረፋቸውን ኮሚሽኑ አስታወቀ። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
አማራ ክልል የቀድሞ ፖሊስ ኮሚሽን ኮሚሽነር አበር አዳሙ ህልፈተ ህይወት የተሰማው ዛሬ ከሰዓት በኋላ ነበር። የአማራ ክልል ፖሊስ ኮሚሽንን ከሁለት ዓመት በላይ በኮሚሽነርነት ያገለገሉና ባለፈው ሳምንት ከስልጣናቸው የተነሱት ኮሚሽነር አበር አዳሙ በባህር ዳር ዩኒቨርሲቲ በጥበበ ግዮን ስፔሻላይዝድ ሆስፒታል በመታከም ላይ እንዳሉ ነበር ህይወታቸው ያለፈ ብለዋል። የአማራ ክልል ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር መሰረት ደባልቄ አስከሬናቸውም ለምርመራ ማምሻውን ወደ አዲስ አበባ መላኩን ዳይሬክተሯ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቡድን 7 የበለጸጉ ሀገሮች የውጭ ጉዳይ ሚኒስትሮች ዛሬ ማክሰኞ ለንደን ላይ ተሰባስበዋል። በቻይናና በሩሲያ እንዲሁም በማይናማር መፈንቅለ መንግስት፣ በሶሪያ ግጭትና በአፍጋኒስታን ስላለው ወቅታዊ ሁኔታ ጨምሮ በተለያዩ ጉዳዮች ላይ እንደሚነጋገሩ ይጠበቃል። ስብሰባውን የሚመሩት የብሪታንያው የውጭ ጉዳይ ሚኒስትር ዶሚኒክ ራፍ ሲሆኑ ስብሰባው የዲሞክራሲን፣ የነጻነትና የሰብአዊ መብት ጉዳዮችን አደጋ ላይ ሊጥሉ በሚችሉ አካባቢያዊ የፖለቲካ ጉዳዮች ላይ ይነጋገራል ሲል የእንግሊዝ የውጭ ጉዳይ ሚኒስትር ባወጣው መግለጫ አስታውቋል። ዘገባውን ደረጀ ደስታ ያቀርባል።
የእንግሊዝ የውጭ ጉዳይ ሚኒስትር ራብ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር አስቀድመው ትናንት ሰኞ የተነጋገሩ ሲሆን የቡድን 7 አባል አገሮች ለማይናማር ሕዝብ የሰብአዊ እርዳታ በሚጨመርበትና የጦር መሳሪያ ማዕቀብ በሚደረግበት እንዲሁም ከማይናማር ወታደራዊ ጁንታ ጋር ግንኙነት ባላቸው ግለሰቦችና ተቋማት ላይ ማዕቀብ ስለሚጣልበት ሁኔታ ግፊት ያደርጋሉ ተብሎ ይጠበቃል። ይህን አስመልክቶ የእንግሊዙ የውጭ ጉዳይ ሚኒስትር ዶሚኒክ ራብ እንዲህ ብለዋል።
I hope that North Korea will take the opportunity to
በሚያንማር ጥቃት እንዲያበቃ እንፈልጋለን። ወታደራዊ አገዛዙ ወደ ተመረጠ ዲሞክራሲያዊ አስተዳደር ስልጣን በህዝብ ወደ ተመረጡ ተወካዮች እንዲመለስ እንሻለን። እኛ ኢላማ በመናደርጋቸው እዚህ በመንጥለው ማዕቀብ ብቻ አንወሰንም። የእንግሊዝ የንግድ ድርጅቶች የሚያንማር ሰራዊት ከሚቆጣጠሯቸው የንግድ ድርጅቶች ጋር ሁሉ የሚያደርጓቸውን ግንኙነቶች በሙሉ እንዲያቋርጡ እርምጃ የሚወሰድበትን መንገድ ነው የምንመለከተው። በዚያም በኩል ግፊት ለማድረግ እንሞክራለን።
የውጭ ጉዳይ ሚኒስትር ብሊንከን ዩናይትድ ስቴትስ ከሰሜን ኮሪያ የዲፕሎማሲ ግንኙነት በማድረግ የኮሪያን ባህረ ሰላጤን ከኒውክሌር ነጻ የማድረግ ግቧን ለማሳካት ሰሜን ኮሪያን አስመልክቶ ለረዥም ወራት የነበራትን ፖሊሲ እንደገና ትቃኛለች ብለዋል። አሜሪካ በሰሜን ኮሪያ ያለውን የሰብአዊ መብት ጉዳዮች የሚከታተል ልዩ ልዑክ እንደምታቋቁምም ብሊንከን ተናግረዋል። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን እንዲህ ብለዋል።
What we have now is a policy that calls for a calibrated
አሁን ያለን ፖሊሲ በሚገባ የተቃኘ ከሰሜን ኮሪያ ጋር ዲፕሎማሲያዊ ግንኙነት ለማድረግ ክፍት የሆነና የዩናይትድ ስቴትስን የአጋሮቿንና በአካባቢው ያሰማራናቸውን ኃይሎቻችንን ደህንነት በጠበቀ መልኩ ተግባራዊ ሊደረግ የሚችል አቀራረብ ነው።
እሱን እያደረግንም ከአጋሮቻችንና ወዳጆቻችን የደቡብ ኮሪያ ሪፐብሊክን ጨምሮ ከጃፓን በሂደት ከሚመጡ ሌሎች አገሮችም ጋር በቅንጅትና በመመካከር እንሰራለን ብለዋል። ብሊንከን የውጭ ጉዳይ ሚኒስትሮቹ ስብሰባ የተካሄደው በመጪው ሰኔ እዚያው እንግሊዝ ውስጥ ይደረጋል ለተባለው የቡድን 7 አባል አገራት መሪዎች ሁኔታዎችን ለማመቻቸት መሆኑም ተመልክቷል።
ዜና ኮቪድ-19 ህንድን እያናወጠ ያለው የኮቪድ-19 ወረርሽኝ ትናንት ሰኞ ለተከታታይ 13ኛ ቀን ከፍተኛ ቁጥር ያለው ሰው ለቫይረሱ መጋለጡ ተዘግቧል። በዛሬው ዕለት የተመዘገበው አሃዝ ከ357000 በላይ መድረሱን ጨምሮ ሪቻርድ ግሪን፣ ሜገን ዱዞርና ፈርን ሮቢንሰን እንዲሁም ኬን ብሬደርማየር ያጠናቀሯቸውን ዘገባዎች ጨምቆ አሉላ ከበደ የሚከተለውን አሰናድቷል።
357229 አዲስ ለኮሮና ቫይረስ ተጋለጡ ሰዎች መዘገባቸው ነው የህንድ የጤና ሚኒስቴር በዛሬው ዕለት ያስታወቀው። ለ13ኛ ቀንም በተከታታይ በአንድ ቀን እድሜ ውስጥ ከ300000 በላይ ሰዎች ለቫይረሱ መጋለጣቸው ነው የተዘገበው። ባለፉት 24 ሰዓታት ውስጥ ብቻ በደቡባዊ እስያዊቱ አገር ከ3449 በላይ ሰዎች በኮቪድ-19 ሳቢያ ለህልፈት ተዳርገዋል። በጃን ሆፕኪንስ የኮሮና ቫይረስ መረጃ ማዕከል አሃዞች መሰረት በአሁኑ ወቅት በህንድ ለቫይረሱ የተጋለጠው ሰው ቁጥር 22.2 ሚሊዮን ሲደርስ እዚያች ሀገር በኮቪድ ሳቢያ ህይወቱ ያለፈው ሰው ቁጥርም 222,408 ደርሷል። ይህም ህንድን በወረርሽኙ ጥናትና ለቫይረሱ በተጋለጡ ሰዎች ቁጥር ከዩናይትድ ስቴትስ ቀጥሎ በዓለም ሁለተኛው ሀገር ያደርጋታል። በሟቾች ቁጥር ደግሞ ሶስተኛው ሀገር ናት። የአንድ የኒው ዴልሂ ሆስፒታል ሐኪሞች የህክምና መስጫ ተቋማቸው ከሚችለው በላይ ለማስተናገድ የተገደደበት ሁኔታ መፈጠሩን በማሳያነት ይናገራሉ። ዶክተር ሩሺ ጉብታ ማዕከላዊ ኒው ዴልሂ በሚገኘው ሆስፒታል የጽኑ ህሙማን መርጃ ክፍል ሐኪም ናቸው።
It is not about being let down. It is a collapse.
አጋሽ ከመጣት የመጣ አይደለም ጨርሶ ከመውደቅ ደረጃ መድረሱ እንጂ ለሌላ ለማዘን ከምንችልበት ቦታ ላይ አይደለንም። እዚህ ታካሚዎች እየሞቱብን ነው። ይሄ የተለየ ድብቅ ምክንያት የተከሰተውም አይደለም። ሁሉም ያውቃል። አገረ ገዥውም ያውቃል። አስተዳደሩም ያውቃል። ሁሉም ያውቃል።
ዶክተር ጉብታ ክለውም መሰረታዊ የኦክስጂን አቅርቦት ያለመኖሩንና ያላቸውም በጥቂት ሰዓታት ውስጥ ሊያልቅ እንደሚችል ተናግረዋል። ትናንት የሆስፒታላቸው የድንገተኛ ክፍል ሞልቶ ስለነበር ከኮቪድ-19 ውጪ ሌሎች የድንገተኛ እርዳታ የሚሹ ታካሚዎችን ተቀብለው መርዳት ሳይችሉ መቅረታቸውን አስረድተዋል። በተለያዩ የሀገሪቱ ክፍሎች የሚገኙ ሆስፒታሎችም የህሙማን መቀበያና መርጃ መኝታዎች በመሙላታቸው እንዲሁም ከፍተኛ የኦክስጂን አቅርቦት እጥረት በመፈጠሩ ለህልፈት የሚዳረጉ ሰዎች ቁጥር እንዲጨምር ማድረጉ ተገልጧል። ይህ በእንዲህ እንዳለም ህንድ በገጠማት ችግር ሳቢያ ለድሃና መካከለኛ ገቢ ላላቸው አገሮች የሚሰራጨውን ክትባት የሚያመርተው ተቋሟ ብዙ ተስፋ እንደተጣለበት የተፈለገውን መጠን ማቅረብ በሚችልበት ሁኔታ ውስጥ ባለመሆኑ የዩናይትድ ስቴትስ የመድኃኒት አምራች ኩባንያ ሞደርና በዓለም ጤና ድርጅት አማካኝነት ለተቋቋመው ዓለም አቀፉ የክትባት ፕሮግራም ኮቫክስ መጠኑ 500 ሚሊዮን የሚደርስ ክትባት ለማቅረብ ቃል መግባቱን በትላንትናው ዕለት ይፋ አድርጓል።
አድማጮች፣ ለሰዓቱ ያሉን ዜናዎች በዚሁ ያበቃሉ።
ቆንጂት ታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ1240 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሚያዝያ 26 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይት ታችን amharic.vnews.com @vamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሐዱ ራዲዮ 94.3 ላይ እንገኛለን። አሁን ወደ ዕለቱ አብይ ርዕስ እንለፍ። የኢትዮጵያ መንግስት ትግራይ ክልል ውስጥ እየደረሰ ያለውን ሰብአዊ ቀውስ እንዲያስቆምና ክልሉን መልሶ ለመገንባት እንዲችል የዩናይትድ ስቴትስ እየጣረች መሆኑንና ያንን ለማድረግ የሚያስችል የማማከርና የሰብአዊ እርዳታ እየሰጠች መሆኑን በኢትዮጵያ የአሜሪካ አምባሳደር የነበሩት ዴቪድ ሺን ከአሜሪካ ድምጽ ጋር ባደረጉት ቆይታ ተናግረዋል። ሺን ይህንን ያሉት ዩናይትድ ስቴትስ ከኢትዮጵያ፣ ኤርትራ፣ ግብጽና ሱዳን መንግስታት ጋር ለመነጋገር ልዩ መልእክተኛ መላ ቋን ማሳወቋን ተከትሎ ነው። ስመኝሽ ቆየ ዝርዝር አላት።
ቀደም ሲል በኢትዮጵያና በቡርኪና ፋሶ የአሜሪካ አምባሳደር ሆነው ያገለገሉትና በአሁኑ ወቅት በአሜሪካን ሀገር ጆርጅ ዋሽንግተን ዩኒቨርሲቲ የውጭ ግንኙነቶች መምህር የሆኑት አምባሳደር ዴቪድ ሺን ከአሜሪካ ድምጽ ጋር ባደረጉት ቆይታ ዩናይትድ ስቴትስ ከኢትዮጵያና ኤርትራ ጋር ባላት ግንኙነትና በተለይ በኢትዮጵያ ትግራይ ክልል ውስጥ ያለውን ግጭት አስመልክቶ የዩናይትድ ስቴትስ ሚና ምን እንደሆነ አስተያየታቸውን ሰጥተዋል። በአፍሪካ ቀንድ አካባቢ ለሚኖረው ሰላም መስፈን ኢትዮጵያ በጣም አስፈላጊ ሀገር መሆኗን ዩናይትድ ስቴትስ እንደምታምን አስረግጠው የተናገሩት አምባሳደር ዴቪድ ሺን አሜሪካ ከኢትዮጵያ ጋር ያላትን መልካም ግንኙነት አደጋ ላይ የሚጥል ምንም አይነት እርምጃ መውሰድ እንደማትፈልግ ተናግረዋል።
United States will, I think, take steps and follow policies that will
United States Ethiopia በትግራይ ክልል ብቻ ሳይሆን በጠቅላላ ሀገሪቱ ያለውን ሰብአዊ ቀውስ እንድታሻሽልና የዲሞክራሲ እንቅስቃሴዎች እንዲበረታቱ ለማድረግ የሚያግዛትን ፖሊሲዎች የምትከተል ይመስለኛል። ኢትዮጵያ የዩናይትድ ስቴትስን ጥረት በመጥፎ አይን እንድታየው የሚያደርግ ነገር ማድረግ አትፈልግም።
አሜሪካ በኢትዮጵያ ላይ ያሳደረችው ያለው ጫና ሀገሪቱን ወደ ቻይና ፊቷን እንድታዞር ሊያደርጋት ይችላል ወይ ተብሎ ለቀረበላቸው ጥያቄ አምባሳደር ሺን ሲመልሱ
The concern is less about pushing Ethiopia towards China.
አሳሳቢው ነገር ኢትዮጵያን ወደ ቻይና የመክፋቱ ጉዳይ ሳይሆን ኢትዮጵያ ውስጥ ያሉት ችግሮች እንዲወገዱ ማድረግና ኢትዮጵያ በአፍሪካ ቀንድ የአሜሪካና የምዕራብ አገራት አጋር ሆና በሱዳንና ሶማሊያ ሰላም የማስከበር ስራዋን እንድትቀጥል ማድረግ ነው።
ሌላው ለአምባሳደር ሺን የቀረበላቸው ጥያቄ የኤርትራ ወታደሮች ከትግራይ ክልል አለመውጣታቸውን ተከትሎ ዩናይትድ ስቴትስ ከኤርትራ ጋር የሚኖራት ግንኙነት ምን ሊመስል እንደሚችልና በአምባሳደር ጄፈሪ ፌልትማን የሚመራው የዩናይትድ ስቴትስ ልዑካን ቡድን ወደ ኤርትራ መጓዛቸው ምን ሚና ይኖረዋል የሚል ነው። ዴቪድ ሺን በምላሻቸው ዩናይትድ ስቴትስ ከአመታት በኋላ አምባሳደር ፌልትን ወደ ኤርትራ መላኳ አበረታች መሆኑን ገልጸው ኤርትራ በትግራይ ክልል ውስጥ ምን እያደረገች እንደሆነ በግልጽ ይነጋገራሉ ብለው ተስፋ እንደሚያደርጉ ተናግረዋል።
I just can't imagine that the Ethiopian leadership
የኢትዮጵያ መንግስትም ሆነ ህዝብ የኤርትራ ወታደሮች በትግራይ መኖራቸውን ይቀበላሉ ብዬ አላስብም። ይሄ ሉዓላዊነትን የሚፈታተን ነው። ስለዚህ ወታደሮቹ በአስቸኳይ ወደ ኤርትራ መመለሳቸው የኢትዮጵያም የአሜሪካም የኤርትራም ፍላጎት ነው። የማይመለሱ ከሆነ ዩናይትድ ስቴትስ ኤርትራን በአፍሪካ ቀንድ ውስጥ ተቀባይነት የሌላት አገር አርጋ ልትቆጥራት ትችላለች።
አምባሳደር ዴቪድ ሺን ከአሜሪካ ድምጽ ራዲዮ ጋር በነበራቸው ቆይታ ቻይና በጅቡቲ ወደቦች ላይ የጦር አውሮፕላኖቿን ማሳረፍ የሚያስችላትን ይዞታ እያስፋፋች መሆኑና በአጠቃላይ ዓለም አቀፍ የጦር አቅሟን ለመገንባት የምታደርገው ጥረት በዩናይትድ ስቴትስ ላይ ሊፈጠር በሚችለው ስጋት ላይም አስተያየታቸውን ሰጥተዋል። ዩናይትድ ስቴትስ የቻይናን እንቅስቃሴዎች በቅርበት እየተከታተለች ነው ያሉት አምባሳደር ሺን ቻይና ዓለም አቀፍ የጦር ኃይሏን ለማሳደግ በምታደርገው እንቅስቃሴ ዙሪያ የበለጠ ግልጽ ትሆናለች ብዬ ተስፋ አደርጋለሁ ብለዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ቀይ መስቀል ማህበር በግጭት ምክንያት ለተፈናቀሉ ወደ ግማሽ ሚሊዮን ለሚደርሱ ኢትዮጵያውያን ልዩ ልዩ ድጋፎችን ያደረጉ መሆኑን አስታወቀ። ማህበሩ በመቀሌ ለሚገኙ ተፈናቃዮች የመጠቀሚያ ጊዜያቸው ያለፈ ዘይትና ስንዴ አቅርቧል የሚለውን ወቀሳም መሰረተ ቢስ ነው ብሎታል። አዲስ ጀኩል ተጨማሪ አለው።
የኢትዮጵያ ቀይ መስቀል ማህበር በትግራይ፣ በአማራ፣ በቤኒሻንጉል ጉሙዝና በደቡብ ክልሎች በልዩ ልዩ ግጭቶች ተጎጂ ለሆኑ ግማሽ ሚሊዮን ገደማ ዜጎች የተለያዩ ድጋፎች ማድረጉን የማህበሩ ህዝብ ግንኙነት ዳይሬክተር ዶክተር ሰለሞን አሊ ለቪኦኤ ያስታወቁ። ከግጭት ጋር ባልተያያዘ መደበኛ አገልግሎቱ ከ10 ሚሊዮን በላይ ኢትዮጵያውያንን ተጠቃሚ እንዳደረገ የገለጹት ህዝብ ግንኙነቱ የግጭት ሰለባዎችን ግን ለሌሎች ጉዳዮች ይዘዋቸው የነበሩ በጀቶችን ሁሉ በማጠፍ ለመደገፍ ጥረት እንዳደረጉ ነው የገለጹት።
በአጠቃላይ ከግማሽ ሚሊዮን ለሚሆኑ ሰዎች በተለይ ጥቅምት 24 ጀምሮ በተፈጠሩ ግጭቶች በትግራይ፣ በቤኒሻንጉል ጉሙዝ፣ በኦሮሚያ፣ በደቡብ እና በአማራ ልዩ ልዩ ሰብአዊ እርዳታዎችን አድርገናል። ለአብነት ከ46 ሚሊዮን በላይ የሚሆን የመጠጥ ውሃ በትግራይ ክልል አቅርበናል። 3400 ቤተሰቦችን እንደዚሁ በአብዛኛው በትግራይ እና በቤኒሻንጉል ጉሙዝ አገናኝተናል። የተፋፉ ቤተሰቦችን ከ26000 በላይ የሚሆኑ ሰዎችን አምቡላንስ አገልግሎት፣ የመጀመሪያ ሕክምና እርዳታ እና የስነ ልቦና አገልግሎት ሰጥተናል።
ከዚህ በተጨማ በተጨማሪ 2100 ለሚሆኑ የተፈናቀሉ ነፍሰ ጡር የሚያጠቡ እናቶችና ህጻናት አለም የምግብ መስጠቱንና ለሌሎች 66000 ዜጎች ደግሞ መደበኛ የምግብ ነክና ዘይት ድጋፎች ማበርከቱን ዶክተር ሰለሞን ገልጸዋል። የአሜሪካ ድምጽ ባለፈው ሳምንት ያነጋገራቸው በትግራይ መቀሌ ማይወይኒ መጠለያ የሚገኙ ተፈናቃዮች የመጠቀሚያ ጊዜው ያልተጻፈበት የስንዴ ዱቄትና የመጠቀሚያ ጊዜው የሚያልፍበት ቀን በማህተም የታተመበት አጠራጣሪ ዘይት ቀይ መስቀል አቅርቦላቸው አንጠቀምም ማለታቸውን ዘግቦ ነበር። ስለ ጉዳዩ ቃላቸውን የሰጡት ዶክተር ሰለሞን በመቀሌም ሆነ በሌላ የትኛውም አካባቢ የመጠቀሚያ ጊዜው ያለፈበት ምግብ እንደማያቀርቡና እንዳላቀረቡ ገልጸዋል። የጥርጣሬው መነሻ የሀገራችን ስንዴ አምራች ኩባንያዎች የመጠቀሚያ ጊዜ የሚያልፍበትን ጊዜ ማሸጋው ላይ የሚያትም ዘመናዊ ስራ ስለሌላቸው እንደሆነ ገልጸው የቀረበው ዘይትና ስንዴ ግን የመጠቀሚያ ጊዜያቸው ያላለፈባቸው ናቸው ብለዋል።
ምግብና ባለስልጣን መቀሌ ባለውም እዚህ ባለውም ተረጋግጧል እና እነዚህ ምልክቶች በወረቀት ተለጥፎ ነው የሚሄዱ። እንግዲህ እነዚህ ወረቀቶችን የሚያሳስዱ መስሏቸው ስለተጠራጠሩ አንወስድም፣ ይሄ ተለጥፎ ነው የመጣው፣ ቀኑም እንትን አይደለም። እንግዲህ የኛ ሀገር ደግሞ ዱቄት እንደምታየው ይህን ሁሉ መንገድ አጓጉዘ እንግዲህ ዱቄቶቹ ከቃጫ የሚሰሩ ናቸው። ከማሌዚያ ወይ ከፊሊፒንስ የመጣ ይበል። እነዚህን ሲያዩ ምናልባት አንዳንድ ተፈናቃዮች ወገኖቻችን እነዚህን ነገሮች ተጠራጥረዋል። መጠራጠራቸው ትክክል ነው። እነዚህ ነገሮች ይታዩ፣ ይፈተሹ ተባለ። ናሙናዎቹ ተወስደው ታዩ። ዱቄቱ በሙሉ ንጹህ ነው፣ ለምግብነት መዋል ይችላል የሚል የጽሁፍ ማረጋገጫ ነው ያገኘ ነው። ዘይቶቹ ለሚቀጥሉት 3 ዓመታት የሚያገለግሉ ዘይቶች ናቸው። ነገር ግን ምርመራ ሲደረግ ምን ተገኘ? የአዮዲን ኮንተንታቸው አነስተኛ ሆኖ ስለተገኘ ኤክስፓየር አላደረጉ።
ዘይቱ የመጠቀሚያ ጊዜው ስላለፈበት ሳይሆን በውስጡ ያለው የአዮዲን ይዘት አነስተኛ በመሆኑ ፋብሪካው ሊቀይር ተስማምቶ በሂደት ላይ መሆኑንም ገልጸዋል። ጉዳዩን የትግራይ ክልል ምግብና መድኃኒት አስተዳደር የሚያውቀው ነው ያሉት ዶክተር ሰለሞን በአንዳንድ ተፈናቃዮች ዘንድ ያለው ብዥታ ሆን ተብሎ ከሚነዛ የተሳሳተ ፕሮፓጋንዳ የመነጨ ሊሆን እንደሚችል ገልጸዋል። ለዚህም የተመረዘ ብለው የዘገቡ ሚዲያዎች መኖራቸውንም ዶክተር ሰለሞን በዋቢነት አንስተዋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ዩናይትድ ስቴትስና አጋሮቿ በኦፊሴል ከአፍጋኒስታን መውጣት በጀመሩበት በአሁኑ ወቅት ግጭት ሊባባስ ይችላል፣ ታሊባንም ወደ ስልጣን ሊመለስ ይችላል በሚል ስጋት ብዙ የአፍጋኒስታን ተወላጆች ጭንቀት ላይ መሆናቸውን የአሜሪካ ድምጽ ዘጋቢ አይሻ ታንዚን ከአፍጋኒስታን መዲና ካቡል በላከችው ዘገባ ገልጻለች። አዳነች ፍሳህዬ ታቀርበዋለች።
ካቡል ያሉት ኑር አህመድ ዛሬ እንደ ማንኛውም ቀን ሆኖ ነው የሚሰማቸው። ረመዳን ጊዜ ጾም ለመፍታት የሚሆነውን ሳምቡሳ ይሸጣሉ። የውጭ ኃይሎቹ ከሀገሪቱ ይውጡ ይቆዩ ብዙም ደንታ እንደሌላቸው ገልጸዋል። የውጭ ኃይሎች መውጣት በዕለታዊ ኑሯችን ላይ ተጽዕኖ የለውም። አሜሪካውያንም ሆኑ ሌሎች የውጭ ሀገር ተወላጆች እኔ የሚሸጠውን ምግብ አይገዙም። አፍጋኖች ናቸው የሚገዙት። እስካሁን ባለው ጊዜ ሁሉም ነገር በተለመደው መንገድ እየሄደ ነው ይላሉ ኑር አህመድ። ዩናይትድ ስቴትስ እና አጋሮቹ ሀገሮች በኦፊሴል ከአፍጋኒስታን መውጣት ጀምረዋል። የስራቸውን እንቅስቃሴ ለሀገሪቱ ተወላጆች እያስረከቡ ነው። ኑር አህመድን የመሳሰሉት ደንታ የሌላቸው ሰዎች ቢኖሩም ወታደሮቻቸውን የማስወጣቱ እርምጃ አብዛኞቹን የሀገሪቱ ተወላጆች እንዳስደነገጠ ታውቋል። ታሊባን ከስልጣን ከተወገደ ወዲህ በህይወታቸው ብዙ ለውጦች ካዩት ሴቶች መካከል መህቡሃ አንዷ ናቸው።
በአሁኑ ወቅት የአፍጋኒስታን ሴቶች ከፍተኛ ስጋት አላቸው። የዓለም ማህበረሰብ እኛን ለማዳን አንድ ነገር እንዲያደርግ እንፈልጋለን። ሁኔታዎች ወደ ኋላ ይመለሳሉ የሚል ስጋት አለን።
ታሊባን አፍጋኒስታንን ይገዛ በነበረበት ወቅት ሴቶች መብት አልነበራቸውም። ታሊባን ከተወገደ ወዲህ ግን ትልቅ ለውጥ እንደታየ ታውቋል። በአዲሱ አፍጋኒስታን ሚዲያ እንደተስፋፋ፣ የመዝናኛ አማራጮች እንደበዙ፣ የኮሌጅ ትምህርት ያላቸው ወጣቶች እንደተበራከቱና ብዛት ያላቸው ሴቶችም በስራ ዓለም እንደተሰማሩ ተዘግቧል። የውጭ ኃይሎች ከአፍጋኒስታን ከወጡ በኋላ ዓለም አቀፍ ማህበረሰቡ በሀገሪቱ መስራቱን እንደሚቀጥል ቃል ገብቷል። ነገር ግን ታሊባን ካለፈው ዓመት ወዲህ በአፍጋኒስታን መንግስትና በጸጥታ ኃይሎች ላይ የሚያካሄዳቸውን ጥቃቶች አጎላብቷል። በታሊባንና በአፍጋኒስታን መንግስት መካከል ሲካሄድ የቆየው የሰላም ንግግርም ባለበት ቆመዋል። የአፍጋኒስታን የጸጥታ ኃይሎች ታሊባንን ሊቋቋሙ ይችላሉ የሚለው እምነት ዝቅተኛ ነው። ከፍተኛ የዩናይትድ ስቴትስ ባለስልጣኖችን ጨምሮ በርካታ ሰዎች ውጊያ ተጠናክሮ ከተሞች በታሊባን ለመያዝ ተጋላጭ ይሆናሉ የሚል እምነት አላቸው። የአፍጋኒስታን መንግስት ስጋቶችን ለማቃለል እየሞከረ ነው። ባለፈው ሳምንት የተሟላ ትጥቅና ታንክ ያለው የልዩ ኃይሎች ሰፈርን ለሚዲያ ክፍት አድርጎ አሳይቷል። የአፍጋኒስታን ልዩ ኃይል አዛዥ ጀነራል አይባቱላ አሊዛዳ
We expect the same thing fighting the intense fight
የተለመደው ነው የምንጠብቀው ውጊያ ይኖራል ከባድ ውጊያ ሆኖም እኛ ዝግጁ ነን አገራችን ናት እስከመጨረሻው ተዋክተን አሸባሪዎቹን ከአፍጋኒስታን እንነቅላለን
እነዚህ ጠንካራ ቃላት ብዙም የሚያጽናኑ እንዳልሆኑ ብዙ ሰዎች በተለይም ወጣቶች ይናገራሉ ታሊባን ጋር በድርድር የፖለቲካ ስምምነት ቢደረግም እንኳን ካለፉት 2-10 ዓመታት ወዲህ የተገኙትን መብቶች ወደ መቀልበስ ሊያመራ እንደሚችል ብዙዎች ይናገራሉ በከፋ መልኩም ሊሆን እንደሚችል ሲያስረዱ ታሊባን ካቡልን እንዲይዝ ወዳበቃው የ1990ዎቹ ዓመታት የእርስ በርስ ጦርነት ሊመለስ ይችላል የሚል ስጋትም አላቸው ሰዎች የቀን ተቀን ስራቸውን በሚያከናውኑበት ወቅት መንገዶች ላይ ሲያልፉና ሲያገድሙ እንዲሁም ለበዓል ሲዘጋጁ ሀገሪቱ ስለ መጻኢ ዕድሏ የሚሰማትን ጭንቀት ይሸፍናል
አድማጮች አሁን ምርጫን የተመለከቱ ዘገባዎቻችንን የምናቀርብበት ሰዓት ላይ እንገኛለን። ኢትዮጵያ 6ኛውን አገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። በአንድ በኩል ይህንን ዲሞክራሲያዊ ክንውን ለማሳካት እየሰራች ያለችው አገር በተለያዩ ፈተናዎች ውስጥ እያለፈች መሆኑም ይታያል። የዚች ሀገር ዜጎች ተስፋና ስጋቶች እንደዚሁም የቅርብ ጊዜ ምኞቶች ምንድናቸው? የአሜሪካ ድምጽ ዘጋቢዎች በተለያዩ ሞያዎች ላይ የተሰማሩ ዜጎችን አነጋግረዋል። ለዛሬ ሁለተኛው ክፍል ይቀርባል። እስክንድር ፍሬው
እኛ ኢትዮጵያውያን በሚል ተከለረ ስር የአሜሪካ ድምጽ ሬዲዮ ዘጋቢዎች ባሰባሰባቸው አስተያየቶች ለሁሉም ሰዎች የቀረቡት ጥያቄዎች ተመሳሳይ ናቸው። ሊካሄድ ሳምንታት ብቻ በቀሩት አጠቃላይ ምርጫ ዋዜማ አስተያየታቸውን የሰጡት ዜጎች ተስፋቸውን፣ ስጋታቸውንና ምኞታቸውን አንጸባርቀዋል። ለርሶ ኢትዮጵያዊ መሆን ማለት ምን ማለት ነው የሚለው ጥያቄ ቀዳሚ ነው። የመጀመሪያው መላሽ ይከተላሉ።
ሳሊ ወድሉ ሞላ ባላለው የሙሉ ጊዜ ሳሊ ነኝ። ለኔ ኢትዮጵያዊ መሆን ማለት በአንድነት በህብረት አንዱ ካንዱ ሳይበላለት ህብረ ብሔራዊነት ያላት ሀገር ብሔር ብሔረሰቦች እኩል ተከባብሮ የሚኖርባት በአንድነት በሰለጠነ መንፈስ መኖር ማለት ነው ኢትዮጵያዊ ማለት ለኔ።
የየለት ፈተናዎቹ ምንድናቸው የሚለው ደግሞ ለሳሊ በድሉ ሙላ ይቀርበ ሁለተኛው ጥያቄ ነው።
እንደ ሀገር ሳስብ አሁን የምንሰማቸው የፖለቲካው ጥንቅጥ አለ። በብሔር ተከፋፍለን የመከፋፈልና የመበታተን አደጋዎች እየተሰሙ ነው። አሁን ባለንበት ወቅት በተለያዩ ክልሎች ላይ ግጭቶች እየተፈጠሩ ነው። እነዚህ የየለት የውስጥ ሰላማችንን እንደ ሀገር ያናጋብን ነው። ሁለተኛው ነገር ደግሞ በዓለም አቀፍ ደረጃ ያለው የኮሮና የኮቪድ-19 ወረርሽኝ በሀገራችን እሱም አንድ ተግዳሮት ነው ለሀገራችን። ምክንያቱም እነዚህ ነገሮች የሀገርን ሰላም የሀገርን አንድነት ኢኮኖሚ ሊያመነጭ የሚችለውን ነገር የሚያቀዘቀዝብንና የሚያጎልብን ነገር ነው። ስለዚህ ወደ እኔ ሳመጣው ደግሞ እነዚህ ነገሮች በተለያዩ ቦታዎች የሚፈጠሩት ግጭቶች፣ ሞቶች፣ አደጋዎች በስራችን ላይ በአይምሯችን ላይ ተጽዕኖ ይፈጥርብናል። መጥፎውን ነገር ስትሰማ ማለት ነው። እንደገና ደግሞ ኮሮናውን ስትሰማው ደግሞ እልቂት አለ። እኛ ሀገር ይህን ያህል ከባድ እልቂት ባይኖርም በሌላው ዓለም ላይ የምትሰማው እልቂት እንደ ሰው እንደ አርቲስት ያሰጋሃል። እነዚህ ነገሮች ተደማምረው እንግዲህ እንደ ባለሙያ በስራዬ ላይ ጫናዎችን ይፈጥርብኛል። እንደ ሀገር ደግሞ የሀገራችንን ኢኮኖሚ በከፍተኛ ሁኔታ ይጎዳል። ኢኮኖሚ ተጎዳ ማለት ደግሞ ህብረተሰባችን የኑሮ ሁኔታ ዝቅ ይላል። ኑሮ ሁኔታ ዝቅ ሲል ደግሞ አገር ላይ ችግሮች ይፈጥራሉ።
ሶስተኛው ጥያቄ በሁለት ዓመታት ውስጥ አገሮ የት ደርሳ ማየት ይፈልጋሉ የሚል ነው።
ሀገራችን አሁን ካለችበት ከዚህ ውጥንቅጥ ከዚህ ትርምስ ከዚህ እኔ ብቻ ልኑር አስተሳሰብ ወጥተን በተለይ ፖለቲካ ፓርቲዎች እንደ አንድ ሆነ ተሰባስቦ ቺን ሀገር ወደፊት ከፍ ያለች ደረጃ ላይ እንድትደርስ በልማት በኢኮኖሚ በሁሉም ነገር በጤናውም ዘርፍ የተሻለች ሆና ከአፍሪካን ብቻ ሳይሆን ከዓለም ተወዳዳሪ ሆና የተሻለች በአንድነቷ የጠነከረች የጸናች ሉዓላዊነቷን ያስከበረች ሀገር ሆና ለእኔም ብቻ ሳይሆን ለልጆቻችን የተሻለች ኢትዮጵያ ነው መመኘው።
መንግስት ችግሮትን ለመፍታት ምን ማድረግ የሚችል ይመስለውታል? ሳሊ በድሉ ሙላ ይከተላሉ።
እንግዲህ መንግስት ሊያድርግ ችግሩን ሊፈታ ይችላል ብዬ ማስበው አገሪቷ ውስጥ ያሉትን የተለያዩ የፖለቲካ ፓርቲዎችን ሲቪክ ማህበራትንም አንድ ላይ ትምብሎ የጋራ የሆነ ችግራችንን ለጋራ መፍትሄ ሊያመጣ የሚችለውን ነገር ከፖለቲካ ፓርቲዎች ጋር ተባብሮ መስራት ያለበት ይመስለኛል። ሰላምን ለማምጣት ማለት ነው። ያው ሰላም ስላሰብነው ብቻ ወይም ስላወራነው ብቻ ሰላም አይመጣም። በተለያየ ክልሎች ላይ አሁን የምንሰማቸው የፖለቲካ ችግሮች አሉ። ያንን ችግር የሚፈጥሩ አካላቶች የተለያየ የራሳቸው ፍላጎት ሊኖር ይችላል፣ ወይ የህዝብ ፍላጎት ሊሆን ይችላል፣ ወይ ራስ ፍላጎት ሊሆን ይችላል። ግን ያንን ወደ ጠረጴዛ ዙሪያ ያመጥቶ ፖለቲካል የሆነ ዲስከስ ተደርጎ ለሀገሪቷ መጻኢ ዕድል ቢወያዩ ችግሮቹን ይፈታል ብዬ አስባለሁ።
አገሮ ስላለችበት ሁኔታ የማይወዱት ምንድን ነው የሚለው ጥያቄም ለሰዓሊ በድሉ ሞላ የቀረበ ነው።
በአሁኑ ሰዓት ሀገሬ ላይ ያሉት የማልወዳቸው ነገሮች በብሔር ተከፋፍለን የምንጋጭበት ነገር ነው። ምክንያቱም እያንዳንዱ ጽንፍ የያዘ አስተሳሰብ ያላቸው አካላቶች ሀገርን ትልቁን ስዕል ሀገርን በማየት ያሉትን ችግሮች በተለይ በአሁኑ ሰዓት ያሉብን ችግሮች ወይም የፖለቲካዊ ችግር በአንድ ጠረጴዛ ዙሪያ ላይ አመተን ተነጋግረን መፍታት ሲገባን እርስ በራሳችን እየተናቆርንና እየተብላላን ለውጭ ወራሪ ለውጭ ጠላት በራችንን ክፍት እያደረግን ነው። በተለይ በአሁኑ ሰዓት እንግዲህ እንደምንሰማው ይሄን ክፍተታችንን በማየት እንግዲህ የራሳችንን ሰላም በማጣት እነዚህ ኃይሎች በመሀላችን ገብቶ ሀገር ለመበታተን እያሰቡት ያሉት ሴራ ከፍተኛ አደጋ ስለሚያመጣ ቁጭ ብለን ይህን ችግር መፍታት አለብን ብዬ ነው የማስበው።
ሌላው ጥያቄ ደግሞ ጠቅላይ ሚኒስትር ቢሆኑ የመጀመሪያ ውሳኔዎት ምን ይሆናል የሚል ነው።
ከባድ ጥያቄ ነው። እኔ ሰዓሊ ነኝ፣ ጠቅላይ ሚኒስትር መሆን አልችልም። ግን እንደ ጥያቄ ከሆነ ጠቅላይ ሚኒስትር ብሆን መጀመሪያ የሀገርን ሰላም ለማምጣት እንግዲህ የተለያየ አስተሳሰብና የተለያየ አመለካከት ያላቸውን ፖለቲካ ፓርቲዎችን አንድ ላይ አድርገህ በጠረጴዛ ዙሪያ ላይ ቁጭ ብለ ሁሉም ፖለቲካ ፓርቲዎች መቼም ለሀገር ትንሽም ቢሆን ሀሳቦች አሏቸው። እነዛን ሀሳቦች አንድ አድርገን ወደ ብሔራዊ መግባባት መጥተን ለሀገር ህልውና ሲባል ለሀገር ቅድሚያ በመስጠት ወደ ሰላም የሚያመጣ ሀሳብ አንድ ላይ ደምረን ሀገራችንን ወደ ተሻለች ደረጃ ለማሸጋገር መስራትን ነው የማስበው።
የፖለቲካ መሪዎች ሊኖራቸው የሚገባው በጎ ጎኖች ምንድን ናቸው? ለሰዓሊ በድሉ ለማ የቀረበ የመጨረሻው ጥያቄ ነው።
የፖለቲካ ፓርቲዎች በጎ ጎን እንዲኖራቸው ማስበው ለፖለቲካ ትርፍ ብሎ ህዝብን ከማባላት ህዝብን ከማጨረስ ሰከን ብሎ ሀገሪቷን ነው ማሰብ ያለባቸው። ምክንያቱም ይሄ የሚያልቀው ህብረተሰብ ይዞት ካልተጓዙ ነገ ማንን ሊመሩ ነው? ስለዚህ በጎ ነገር ማሰብ ያለባቸው የሀገሪቷን ህልውና ማስጠበቅ፣ የዜጎችን ሰላም መጠበቅ፣ የዜጎችን አንድነት መጠበቅ አለባቸው። ምክንያቱም የዜጎችን አንድነትና ሰላም ካልጠበቁ ዜጎችን ከጨረሱ ነገ ማንን ይዞ ነው የሚመሩት? ስለዚህ ይህም በጎን ሀሳብ አስበው ከመንግስትም ጋር ሊሆን ይችላል፣ ከማህበረሰቡም ጋር ሊሆን ይችላል መጓዝ የሚችሉት ቀና አስበው ሰላም እንዲመጣ ማድረግ ያለባቸው ይመስለኛል።
እኛ ኢትዮጵያውያን በሚል ጥቅል ርዕስ ስር የአሜሪካ ድምፅ ሬዲዮ ዘጋቢዎች ያነጋገሯቸው ሌሎች ዜጎች አስተያየቶች የቀጣይ ክፍል ትኩረት ይሆናሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይም እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አስቀምጡልን። የኢሜል አድራሻችን ደግሞ horn@voanews.com ነው። አስተያየቶቻችሁን ላኩልን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። ኢትዮጵያ በሺዎች የሚቆጠሩ የትግራይ ተወላጆችን ክህደት ፈጽመዋል በሚል ውንጀላ በሀገሪቱ የተለያዩ አካባቢዎች በየእስር ማዕከሎቹ ይዛ እንደምትገኝና አብዛኛውን ጊዜ ለወራት ክስ ሳይመሰረትባቸው ታስረው እንደሚገኙ አሶሺየትድ ፕሬስ ዘግቧል። ተይዘው ከሚገኙት አብዛኞቹ የወታደራዊ ተቋማት ባልደረቦች ቢሆንም ወታደሮች ወይም የተቋማቱ ሰራተኞች ያልሆኑም እንደሚገኙበት ዘገባው ጠቁሞ፣ ትግራይ ውስጥ ለስድስተኛ ወር ውጊያ ላይ ያለው መንግስት እርምጃውን እየወሰደ ያለው በአንድ ወቅት በበላይነት ተቆጣጥረዋቸው ከነበሯቸው መስሪያ ቤቶች በማስወጣት ሀሳብ ነው ብሏል። በመቶዎች የሚቆጠሩና ከሺህ በላይ ሊሆኑም የሚችሉ ሰዎች ወታደራዊ ሰፈሮችንና አንድ የግብርና ኮሌጅን ጨምሮ ቢያንስ በ9 የተለያዩ ስፍራዎች ታስረው እንደሚገኙ እስረኞቹ ቤተሰቦቻቸውና ጎብኚዎች መናገራቸውን አሶሺየትድ ፕሬስ በዘገባው አመልክቷል። አዳነች ፍሳሐዬ ዝርዝሩን ታቀርበዋለች።
የኖቤል ሽልማት ተረካቢው አብይ አህመድ መንግስት የትግራይ ተወላጅ የሆኑ ጥቂት ከፍተኛ ወታደራዊ ባለስልጣኖችን አስሬያለሁ ማለቱ ታውቋል። ነገር ግን በማንነታቸው ብቻ በዘፈቀደ የታሰሩ ተጋሩ ብዛት ከፍተኛ መሆኑን፣ ቀሳውስትና የቢሮ ሰራተኞችም እንደሚገኙባቸው አሶሺየትድ ፕሬስ የዜና አገልግሎት ለመጀመሪያ ጊዜ ዘግቧል። አንድ እስረኛ ወታደር የታሰረበት ቦታ ላይ ከ400 በላይ የሚሆኑ የትግራይ ተወላጆች እንደሚገኙና ጠበቆች እንዲያናገሯቸው እንደማይፈቀድ ገልጿል። ቤተሰቦቻቸው እንኳን ሊጠይቋቸው እንደማይችሉ ተናግሯል። ለታሳሪው ደህንነት ሲባል አሶሺየትድ ፕሬስ ስሙን እንደማይጠቅስ ወታደራዊ መታወቂያ ካርዱን ግን ማየቱን ጠቁሟል። በድብቅ በገባለት ስልክ ሲናገር ከመጸለይ በስተቀር ሌላ አማራጭ የለንም ማለቱን የአሶሺየትድ ፕሬስ ዘገባ ጠቅሷል። ከታሰሩት ብዙዎቹ ወታደራዊ ሰራተኞች ተዋጊዎች ሳይሆኑ በአስተማሪነትና ነርስነትን በመሳሰሉ ሙያዎች ተሰማርተው የነበሩ መሆናቸውን ከ15 ታሳሪዎች ዘመዶቻቸው የሰፈሩ ጎብኚዎች ጋር በተደረገ ቃለ መጠይቅ ለማወቅ እንደተቻለ፣ የመንግስት ኩባንያዎች ሲቪል ሰራተኞችም እንደታሰሩ ዘገባው ጠቁሟል። ተዋጊ ያልሆኑ ሰዎችን በዘፈቀደ ማሰር ዓለም አቀፍ ሕግን እንደሚጻረር ዓለም አቀፍ የቀይ መስቀል ኮሚቴ ገልጿል። ኮሚቴው ከእስረኞቹ ቤተሰቦች ጋር ተገናኝቶ የተነጋገረ ቢሆንም ለቀረበለት ጥያቄ ምላሽ ከመስጠት ተቆጥቧል። የእስራት ሁኔታ የተለያየ ነው። አንዳንድ እስረኞች ምግብ የሚያገኙት በቀን አንዴ ብቻ መሆኑን፣ የኮቪድ-19 መዛመት በተስፋፋባት ሀገር ከፍተኛ ሙቀት ባለበት አንድ የቆርቆሮ ክፍል ውስጥ ብዙ ሰዎች ተፋፍገው እንደሚታሰሩ የአሶሺየትድ ፕሬስ ዘገባ ገልጿል። የሚያስፈልጋቸው መድኃኒት እንዳይገባ መከልከሉ ቤተሰቦቻቸውን እንዳሳሰበ የዜናው አገልግሎት ያነጋገራቸው ታሳሪዎችና ቤተሰቦቻቸው እስረኞቹ ሲደበደቡና ተመሳሳይ በደል ሲፈጸምባቸው በቀጥታ አለማየታቸውን ተናግረዋል። ነገር ግን ከመላ ጎደል ሁሉም ለሕይወታቸው በመስጋት ስማቸው እንዲጠቀስ አለመፈልጋቸውን አሶሺየትድ ፕሬስ አውስቷል። የትግራይ ተወላጆቹ ሲታሰሩ ብዙውን ጊዜ ዝግ ወታደራዊ ችሎት ነው የሚገጥማቸው። ይህም ማለት የግል ጠበቃ የመቅጠር መብታቸውን ያጣሉ። አንድ ጠበቃ በተናገረው መሰረት ወታደራዊ ችሎቶች ከፍተኛውን ቅጣት ነው የሚሰጡት። መታሰራቸውን ሊከራከሩ የሚችሉበት መንገድ የጠበበ ይሆናል። ታሳሪዎቹ እጣችን በክህደት በሚከሱን ሰዎች እጅ በመሆኑ አቅመ ቢስነት ይሰማናል ይላሉ። የትግራይ ተወላጆች የመንግስት ሚዲያ ኢላማ ይደረጋሉ። መንግስት የትግራይ ወንጀለኞችንና ደጋፊዎቻቸውን እያሳደድኩ ነው የሚለውን ያስተጋባሉ። የታሰሩት ሰዎች ቤተሰቦች ከስራቸውና ከነበሩበት ወታደራዊ መኖሪያ ቤታቸው ይባረራሉ። የባንክ ሂሳባቸውን እንዳይጠቀሙ ይታገዳሉ ይላል አሶሺየትድ ፕሬስ ላይ የወጣው ዘገባ። ብሪታንያ በሚገኘው የኢትዮጵያ ኤምባሲ የህዝባዊ ዲፕሎማሲ ሚኒስትር መኮንን አማረ የኢትዮጵያ መንግስት የቀድሞዎቹ ከፍተኛ የትግራይ አመራሮችን ብቻ ነው እያሳደደ ያለው፣ ስለሆነም በዘፈቀደ ማሰር እና በግፍ የሚደረግ የሰብአዊ መብት በደል የሚባል ነገር የለም ብለዋል። ነገር ግን ጦርነቱ እንደተጀመረ ገደማ ሾልኮ የወጣ በድረገጽ ላይ የተለጠፈ መረጃ በአሶሺየትድ ፕሬስ የተረጋገጠ መሆኑን ዘገባው ጠቅሷል። አንድ ከፍተኛ ወታደራዊ ባለስልጣን ስለ ትግራይ ተወላጆች ሲናገሩ ውስጣችንን ከእነሱ ማጽዳት አለብን፣ ከእነሱ መካከል ጥሩ ሰዎች ሊኖሩ ቢችሉም ጥሩዎቹን ከመጥፎዎቹ ልንለያቸው አንችልም፣ ሀገሪቱን ለማዳን ስንል ከስራ እንዲወገዱ አድርገናል፣ አሁን የጸጥታ ኃይሎቹ ሙሉ በሙሉ ኢትዮጵያውያን ናቸው ሲሉ ብሪጋደር ጀነራል ተስፋዬ አያሌው መናገራቸውንና ጉዳዩ ውስጣዊ ማብራሪያ ሳይሆን እንዳልቀረ አሶሺየትድ ፕሬስ ጋር የወጣው ዘገባ ጠቁሟል። የኢትዮጵያው የጠቅላይ አቃቤ ሕግ መስሪያ ቤት ዘርን ለይቶ ኢላማ ስለማድረግ ጉዳይ ሊጠቆም የሚቻልበት መስመር እንደሚያቋቁም ገልጾ የነበረ ሲሆን አሶሺየትድ ፕሬስ ላቀረበው ጥያቄ ምላሽ እንዳልሰጠ፣ ወታደራዊ ቃል አቀባዩም ከመናገር እንደተቆጠቡ አሶሺየትድ ፕሬስ ገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሰዎች በካምፖች ታስረዋል የሚለውን ወሬ እንዳላረጋገጠ፣ ነገር ግን ትግራይ ውስጥ ያለው ቀውስ ስላሳሰበን አብዛኛውን ለጸጥታ ጉዳይ ስንሰጥ የነበረውን ረድኤት እንዲቆይ አድርገናል ማለቱን አሶሺየትድ ፕሬስ ዘግቧል። አንድ ሌላ በእስር የሚገኝ ትግራይ ተወላጅ ስልክ ተበድሮ እንዳነጋገረው የዜናው አገልግሎት ገልጿል። ከ30 በላይ ከሚሆኑ የትግራይ ተወላጅ አይሮፕላን አብራሪዎች፣ ቴክኒሻኖች እና ሌሎች ወታደራዊ ሰራተኞች ጋር ካለ ክስ የተያዙ መሆናቸውን ተናግሯል። አንዳንድ የቤተሰቦች ዘመዶቻቸው የት እንዳሉ አያውቁም ካለ በኋላ እናቱ አሁንም በሩቅ ቦታ ላይ እየሰራ ነው ብለው እንደሚያምኑ አክሏል። በወታደራዊ ችሎት ላይ ተስፋ የቆረጠ መሆኑን ገልጿል። ሰላም ከመጣ ምናልባት ይፈቱን ይሆናል፣ ካልሆነ ግን አብቅቶልናል፣ ሊገሉንም ይችላሉ ካለ በኋላ በፍጥነት ስልኩን እንደዘጋው የዜናው አገልግሎት ገልጿል። ስለታሰሩትና ስለታሰሩባቸው ቦታዎች የተለያዩ ግምቶች ነው ያሉት። በአዲስ አበባ ዩኒቨርሲቲ የሰላምና ጸጥታ ጉዳይ ጥናት ክፍልን የመሰረቱት ከፍተኛ ባለስልጣን የነበሩት የትግራይ ተወላጅ ተመራማሪ ሙሉጌታ ገብረህይወት በገመቱት መሰረት የትግራይ ጦርነት ሲጀመር በወታደራዊ ኃይል ከነበሩት ብቻ 17,000 የሚሆኑ ተጋሩ መታሰራቸውን ገልጸዋል። ቢያንስ 9 ማጎሪያ ሰፈሮች እንዳሉ ታሳሪዎች ቤተሰቦቻቸውና የሚጠይቋቸው ሰዎች መናገራቸውን አሶሺየትድ ፕሬስ አውስቷል። በደቡባዊ ሀገሪቱ ክፍል ካለው ሚራብ አባያ ያመለጠ እስረኛ እንደሚለው ከ1500 በላይ የሚሆኑ ሰዎች እሱ በነበረበት እስር ቤት እንደሚገኙ ጠቁሟል። አንድ 2 ማጎሪያ ሰፈሮችን የጎበኘ ሰው እንደሚለው በአንድ ቦታ 110 የሚሆኑ አብዛኞቹ ወታደራዊ አዛዦች መቁጠሩን፣ 270 የሚሆኑ በተያዙበት ቦታ ደግሞ ብዙዎቹ ኮማንዶዎችና የአየር ኃይል መኮንኖች መሆናቸውን፣ አንዳንዶቹ ከ30 ዓመታት በላይ ለሆነ ጊዜ በወታደራዊ ኃይል ያገለገሉና የሥነ ምግባር ችግር የሌለባቸው እንደሆኑ ተናግሯል። ሰውየው ቀጥሎም ከ40 እስከ 50 የሚሆኑ ሰዎች በአንድ ከቆርቆሮ የተሰራ ክፍል ውስጥ ተይዘው እንደሚገኙ ተናግሯል። እስረኞቹ ተሰባስበው ለመነጋገር እንደማይችሉ፣ ቤተሰቦቻቸው እንዲያዩዋቸውና በስልክ ለመነጋገር እንደማይፈቀድላቸው፣ በቂ ምግብም እንደማያገኙ እንደነገሩት ገልጿል። የታሰሩበት ቦታ ከፍተኛ ሙቀት ያለበት መሆኑንና ውስቅልና እንደሚታይባቸው ገልጸዋል። በሀገሪቱ ዙሪያ 20 በሚሆኑ ቦታዎች እንደታሰሩ እስረኞቹ መናገራቸውን የጎበኛቸው ሰው ተናግሯል። ጎብኚው ለማጎሪያ ሰፈሮቹ ያላቸውን ተደራሽነት ለመጠበቅ ሲባል ስሙን ከመግለጽ የተቆጠበ መሆኑን አሶሺየትድ ፕሬስ ዘግቧል። አስፈሪ ነገር ነው። እነዚህ ሰዎች ሀገራቸውን በውትድርና ያገለገሉ ሰዎች ሆነው ሳለ በመንግስታቸው ተጠቁ፣ በማህበረሰቡም በከሃዲነት ታዩና ለቤተሰቦቻቸው በጣም እንደሚሰጉ የጠየቋቸው ሰው አስረድተዋል። ቤተሰቦቻቸው ደግሞ ለእነሱ ያስባሉ። አዲስ አበባ የሚገኙ አንድ ሰው በወታደራዊው ክፍል ይሰሩ የነበሩ ወንድማቸውን ለሶስት ወራት ያህል ባለማየታቸው ሲያለቅሱ እንደነበር፣ የወንድማቸው ቤተሰብ ከወታደራዊ መኖሪያ ቤታቸው ተባረው መንገድ ላይ በተበታተነ ወጣቸው መሃል የነበሩትን ፎቶግራፎች ሲያዩ እንደነበር አሶሺየትድ ፕሬስ ገልጿል። ወንድሜ ሀገሩን በቅንነት ሲያገለግል ቆይቷል። ሁኔታው ለእኔ ብቻ ሳይሆን ለመላ የትግራይ ተወላጆች መጥፎ ነው ማለታቸውን ዘገባው ጠቅሷል። አንድ ሌላ እስረኛ ደግሞ በጎረቤት ሀገር በሰላም ጥበቃ አገልግሎት የነበሩ ሲሆኑ ወደ ሀገራቸው እንዲመለሱ ከተጠሩ በኋላ እንደታሰሩ፣ በዋስ ከተለቀቁ በኋላ ደግሞ ግጭቱ ሲነሳ በሀገር ውስጥ ያልነበሩ ቢሆንም በሀገሪቱ አለመረጋጋት ፈጥረዋል በሚል ክስ ወደ ወታደራዊ ሰፈር እንደተወሰዱ፣ በቂ ምግብ ስለማያገኙ 10 ኪሎ ግራም እንደቀነሱ ልጃቸው መናገሩን ዘገባው አውስቷል። ምንም ያጠፉት ነገር ሳይኖር በተጋሩነታቸው ብቻ የታሰሩ ሰዎች በዋስ ከተለቀቁ በኋላ መልሶ ወደ ወታደራዊ ሰፈር የተወሰዱ 25 ሰዎች በአንድ ክፍል ውስጥ እንደሚገኙና ምግብ የሚያገኙት በቀን አንዴ መሆኑን፣ ቤተሰቦቻቸው ሊጎበኟቸው እንደማይፈቀድ ታደለ ገብረ መድህን የተባሉ ጠበቃ ተናግረዋል። በፌዴራል ፍርድ ቤት የተለቀቁትን ሰዎች መልሶ ወደ ወታደራዊ ሰፈር መውሰድ ህገወጥ መሆኑን ተናግረዋል። አንድ ሲቪል የኢትዮጵያ አየር መንገድ ሰራተኛም ታስሮ በዋስ ከተለቀቀ በኋላ ሸሽቶ ከሀገር መውጣቱን ተናግሯል። ለሁለት ወራት ያህል በታሰረበት ወቅት ወደ 100 የሚጠጉ ከፍተኛ ወታደራዊ ባለስልጣኖች ታስረው ማየቱን ገልጿል። በርካታ የትግራይ ተወላጅ ካህናትና ዲያቆናት አብዛኞቹ ለአንድ ወር ያህል አዲስ አበባ ላይ ታስረው እንደነበር የኢትዮጵያ ኦርቶዶክስ ቤተክርስቲያን ቤተ መጻሕፍትና ቤተ መዘክር ክፍልን የሚመሩት ልሳን ወርቅ ደስታ ተናግረዋል። ሐረር አጠገብ የሚገኝ ማጎሪያ ሰፈር ያለ ሰውን አነጋግረው ከ2000 በላይ የሚሆኑ ወታደራዊ ሰራተኞች እንዳሉ እንደነገራቸው ልሳን ወርቅ ደስታ መግለጻቸውን ይህን ያክል ጥላቻን ለመግለጽ ቃላት ያጥሩኛል ሲሉ መናገራቸውን የዜናው አገልግሎት ጠቁሟል። ከማጎሪያ ሰፈሮቹ ውጭ ቁጥራቸው ያልታወቀ ሰዎች በቁም እስር ላይ ናቸው። ጦርነት ከተጀመረበት ጊዜ አንስቶ ከስራ የታገዱ ነርስ ወላጅ በሰዓት እላፊ ገደብ ስር መሆናቸው ተገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብት አገልግሎት የትግራይ ተወላጆች በዘፈቀደ የሚታሰሩ መሆናቸውን የሚገልጹ ዘገባዎች እንዳሉ እናውቃለን፣ ነገር ግን ግልጽነት ባለመኖሩ ተአማኒ የሆነ ግምት የለንም ይላል። በመንግስት የተመሰረተው የኢትዮጵያ የሰብአዊ መብት ኮሚሽን ለቀረበለት ጥያቄ መልስ አልሰጠም። ስለ ተጋሩ መታሰርና ዘር ለይቶ ኢላማ ማድረግን በሚመለከት በቅርቡ የወጡ መግለጫዎችን አጋርቷል። ኮሚሽኑ በያዝነው ሳምንት ያወጣው መግለጫ ፍትሐዊ የፍርድ ሂደትን መንፈግ፣ ቤተሰብ እንዳይጠይቃቸውና መድኃኒት እንዳይገባ መከልከል በአብዛኞቹ ማጎሪያ ሰፈሮች እንደሚዘወተር፣ ታሳሪዎቹ ብዙውን ጊዜ የት እንደሚገኙ ለቤተሰቦቻቸው ለመናገር እንደማይችሉ ገልጿል። ኮሚሽኑ ቀደም ሲል በያዝነው ዓመት በመዲናይቱ ፌዴራል ፖሊስ ማዕከል የታሰሩ 21 ሰዎችን አነጋግሮ ነበር። አንዳንዶቹ ታዲያ ለፍርድ ሳይቀርቡ ለረጅም ጊዜ መታሰራቸውን፣ ስድብ፣ ዛቻና ድብደባ እንደደረሰባቸው፣ በተያዙበት ጊዜ በተከፈተባቸው ተኩስ የቆሰሉ ሰዎች እንዳሉ ገልጸው ነበር። ነገር ግን ታሳሪዎቹ በጥሩ የጤና ሁኔታ ይገኛሉ፣ የእስራታቸው ሁኔታም ቅቡል ደረጃ ላይ ነው ብለዋል የኢትዮጵያው የሰብአዊ መብት ኮሚሽን።
ወደ ተከታዩ ዘገባ እንለፍ። ባለፈው ፕሮግራማችን ብሔራዊ ባንክ የባንኮችን መመስረቻ ካፒታል ከ500 ሚሊዮን ወደ 5 ቢሊዮን ብር ማሳደግ መፈለጉን አስመልክቶ የባለስልጣንና ባለሙያዎችን አስተያየት ማስደመጣችን ይታወሳል። የባንኩን ውሳኔ የደገፉ መሆኑን የገለጹት በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ፕሮፌሰር አለማየሁ ገዳ በዛሬው ዕለት ደግሞ ብሔራዊ ባንኩ ነጻ አለመሆኑን፣ የቁጥጥር አቅሙም ደካማ መሆኑንና የብር ምንዛሬ ተመኑ በገበያ ውሳኔ ይዳኝ የሚለውና እየተብላላ ያለው ሀሳብ አደገኛ መዘዝ የሚያስከትል መሆኑን ያነሳሉ። እንግዶቹን ያወያየው ደረጀ ደስታ ከፕሮፌሰር አለማየሁ ጋር ውይይቱን ከገታበት ይጀምራል።
የእነዚህ ባንኮች በተለይ የውጭ ምንዛሪም በህገወጥ መንገድ ምንጭም ሆነው እያገለገሉ ነው። ከብሔራዊ ባንኩ ቁጥጥር ውጭም በመሆን እያስቸገሩ ነው ያሉትን ባንኮችም የሚል ነገር ይነሳል።
ቆንጆ ነጥብ አነሳ። አሁን አየህ፣ ቆንጆ ነጥብ ያነሳው ምንድን ነው? እኔ ሁል ጊዜ የምጠረጥረው የብሔራዊ ባንክ የቁጥጥር አቅም በጣም ደካማ ነው። አሁን በዚህ ሰሞን በቴሌቪዥንና በሬዲዮ ወጥተው ሲናገሩ የብሔራዊ ባንክ አሁን የመቆጣጠር አቅሙ በጣም አሪፍ ቆንጆ ሆኗል እያሉ ሲናገሩ ሰማለሁ። ግን እዛም ማየው IMF ያስቀመጣቸውን እየከፈለው ማለት ነው ደሞዝ። ስለዚህ የIMF አማካሪና የIMF ኢትዮጵያዊ የሆነ የIMF ተከፋይ እዛ አስቀምጣ ጠንካራ ነው ልትላቸው። ጠንካራነት አንዱ መገለጫው እኮ ነፃ ሆነ መስራት ነው። ጎሮሮ ላይ IMF ቆሞ ግን ደሞዝ እየከፈለው በአበሻ በኩል እያሰራ አይደለም። ስለዚህ እኔ አጥንቼዋለሁ ባሉ ከ2001 ጀምሬ እስከ 2018 ያለውን አጥንቼዋለሁ። ምንድን ነው ተማርኩት ከዛ ጥናቴ? በብሔራዊ ባንክ ውስጥ ያለው የሰው ኃይል በተለይ የመቆጣጠሪያው አቅም በጣም ደካማ። ለምን ብትለኝ፣ አንድ ጠንካራ ሰው የነበረ አቶ ጌታውናና የሚባሉ ናቸው የነበሩ። አቶ ጌታውናና በጣም ፐርፌክት የነበሩ ናቸው። ግን እሳቸው አሁን ወጥተዋል። ረ በአማካይ አለም ላይ ሬጉሌተር ለማሰልጠን 15 ዓመት ነው የሚፈዩ አንድ ፐርፌክት የምትለው ተቆጣጣሪ ለመስራት ከ15 ዓመት ፈጃ አብሪ። በምን አቅማቸው ነው አቶ ጌታውና ነቁ ወጡ 15 ዓመት ከሰሩ በኋላ? እና እንደዛ አይነት ኤክስፐርቲስ ያለው መቆጣጠር የሚችል አለ ወይ የሚለው በእኔ እምነት ያለ አይመስለኝ። ስለዚህ እንደነገርኩ ተማሪዎች ጭምር IMF ቀጥሯቸው እዛ ቁጭ ብለው እየተቆጣጠሩ ነው ብሔራዊ ባንኩ እንመክራለን እያሉ ያው እነሱ ናቸው ብር ዲቫሉዋር ምናምን እያሉ ጣጣ ውስጥ የሚከቱት አገሩ። ሬጉሌሽን ካፓሲቲ የለውም ያደሳው። ሬጉሌሽን ካፓሲቲ ከሌለው ደግሞ ሺህ ባንኮች ከመጡ ሬጉሌት ማድረግ ይችላል አይችልም። ስለዚህ እነዚህ ባንኮች ወደ ሌላ እንዳልክ ወደ ሌላ መንገድ ሊሄድ ይችላሉ።
ብሔራዊ ባንኩ ተጽዕኖ ያለበት ከIMF ብቻ ነው ወይስ ከየት ነው ባንኩ ላይ ያሉ ተጽዕኖዎች ያሉት?
ብሔራዊ ባንክ ነጻ መሆን አለበት ይባላል በመሪ ደረጃ። ግን የትም ሀገር ነጻ አይደለም ብሔራዊ ባንክ። የትም ሀገር አሜሪካ ምትሆን ነጻ አይደለም። ሶ ምን ማለት ነው? የእኛ ደግሞ ይበሳል። የእኛ የሚል ሰው ምን መሰለ፣ መንግስት ብሔራዊ ባንክ ላይ ተጽዕኖ የሚያደርገው ቀጥታ ብሔራዊ ባንኩ ላይ ሳይሆን በገንዘብ ሚኒስቴር በኩል። ምሳሌ አሁን በዘንድሮ በጀት ጸደቀ። አሁን በጀት ጸድቋል በዘንድሮ 7.6 billion ምናምን ብር በዚህ ተቀመጣ አይደል? አሁን አይኤምኤፍ እንዳልኩ በቀነዛ ኢትዮጵያዊ እዛ ባስቀመጠው የዲቨሎ አርጎ እያመጨው ከ29 ብር በዚህ አመት 40 ገባ። ናው ከውጭ መንግስት እቃ ስለሚገዛ በአርባ ብር ሊያባዘው ነው ማለት ነው። ከውጭ የሚገዛው እቃ የመንግስት እቃ ቤቶች በሙሉ ከውጭ የሚገዙ በአርባ ብር ሲያባዙ በጀታቸው ሲጨምር የሄደው ማንም ይጠይቃሉ። የገንዘብ ሚኒስትርን በጀት ተጨማሪ ስጠን ይላሉ። የገንዘብ ሚኒስትር ብር በጀትም ሴት ያመጣል የትም አያመጣ በብሔራዊ ባንክ ያሳትማል። መንግስት ምትለው ማለት መንግስት የምትለው ጠቅላይ ሚኒስትር ቢሮ ነው። መንግስት የምትለው ገንዘብ ሚኒስትር። ስለዚህ የገንዘብ ሚኒስትር ይሄድና እኛ በኢኮኖሚክስ ይሄንን ሞኔታይዜሽን ኦፍ ደፊሲት የምንለው ነው። ስለዚህ ብሔራዊ ባንክ በዚህ አንጻር ሞሮለስ የገንዘብ ሚኒስትር ግምጃ ቤት። አሁን እንደዚህ ብትላቸው እነሱ ምን ይሉሃል? ኦ ኖ ኖ እኛ እናትምም ከህዝቡ ነው የምንገዛው ይሉሃል። ከማን ህዝብ ማን ምን አቅም አለው ሰው እዚህ ኬት ነው የሚገዙ ከጡረታ ዝግጅት ነው። ሄደ ዳታው የምታየው 85% እስከዛሬ ሸጥን የሚሉት ያለፉት 10 ዓመት የጡረታ ድርጅት ነው የሚገባው። የጡረታ ድርጅት ማለት ደግሞ ቁጭ ያለ ብር ነው ኢኮኖሚስት የሚንቀሳቀሳል። ስለዚህ ካልተንቀሳቀሰ ኢንፍሌሽን ነው የሚሆነው። ቤዚክ አይዲል የሆነ ብር አምጥተህ ታስገባለህ ማለት ነው ወደ ኢኮኖሚ። ስለዚህ መንግስት የሚያውቀው ለው ቀጥታ ሳይሆን እንዳልኩ በገንዘብ ሚኒስቴር ብሔራዊ ባንክ ነው አሰጥህም ይል አይችል ለምን መሰለም አይችለው። በዚህ ይችል ነበረ። ለምሳሌ በጠቅላይ ሚኒስትር መለስ ጊዜ ይቻል ነበረ። ምንድነው የሚቻለው? መንግስት አምና ከተሰበሰበው ቀረጥ የሆነ ፐርሰንት በላይ ሊያበድሩ አይሰ 25% ነው እንደዚህ ገደማ ከተሰበሰብከው አምና ከዛ በላይ ልትወስድ አትችልም ከብሔራዊ ባንክ። ከዛ ያ መለስ ዜናዊ የሚሉት ጠቅላይ ሚኒስትር ያንን ህግ አፍርሶ እንደፈለገ መበደር መውሰድ ጀመረ ከብሔራዊ ባንክ። አቶ ለማ የሚባሉ ጀነራል ኦዲተርን አባሯቸው። አትችሉም ምናምን በጣም ፐርፌክት የሆኑ ቴክኖክራት አትችሉም ብሎ ዋን ሳምንት አባረራቸው። ና ከዛ ናደው ያንን ህግ አሁን ከአሁን ድረስ ክፍት ያ ነገር ማለት ያ ጠቅላይ ሚኒስትር መለስ ናደው
ወደፊት በገበያው እንዲተዳደር ለመወሰን የምንዛሪውን መጠን ሀሳብ አለ የሚልም ነገር ይሰማል። እሱ ላይ ያለት አስተያየት ምንድን ነው?
መገልበጥ ከፈለጉ እንደ መንግስት ማድረግ ይችላሉ። ሱዳንን ሄደው ይጎብኙ። ሱዳን ምን እንደሆነ ምንድነው የሚሆነው መሰለ ልክ በገበያ ልትወስነው ስትጀምር የሱዳንን ልንገርህ እና ሱዳን ውስጥ ልክ እንደዚሁ ተመከሩ። በዓለም ባንክ በምናምን ተመከሩ። ብር እንሰጣቸዋለን አሏቸው ፈረንጆቹ። ከዛ ለቀቁት። ኢሚዲየትሊ 29 ብር ነበር የሱዳን ፓውንድ ከዶላር ልክ እንደኛ። ኢሚዲየትሊ 48 ገባ አንድ ሰከንድ ውስጥ ማለት ፓራሌል ማርኬቱ ላይ 57 ገባ ሱዳን። ከዛ ትንሽ ቆየልህና ፍሎት አረ ማለት በቃ በገበያ ይወስናሉ። ስንት ገባ? 300 ፓውንድ የሱዳን ሆነ አንድ በአንድ ጊዜ ያን ብር። አሁን ኢንፍሌሽኑ ወደ 1000 ሊጠጋ ነው ሱዳን። ሶ ምን ሆነ? ሰው ለገልብጦ ወጣ። ዳቦ ተወደደበት። ይኸው ብታየው ብጥብጥ መንግስት ሁሉ ገለበጠ። መጀመሪያ ዙር ላይ ሁለተኛውም ላይ በጠበጠ ነው። ስለዚህ እዚህም ሀገር ፍሎት አረክ ካልክ አሁን 40 ያርከው 400 ብር ይገባላል በሰከንድ። ራስ ላይ እንደመተኮስ ነው። ገባ መንግስት ራሱ በጀቱን በ400 ብር ሊያባዛ ነው ወይ በኋላ ሰዎች የሚገዛው ነገር። ስለዚህ እኔ በየቦታው ባገኘሁት ሚዲያ ለራሳቸው ደህንነት ሲሆን ለእኛ ሳይሆን ለራሳቸው ደህንነት ሲሆን።
በሌላ በኩል ደግሞ አንዳንዶች ለምሳሌ የብር ዋጋ ትክክለኛውን ዋጋ ማግኘት ይገባዋል፣ ሁልጊዜ መንግስትም እየጠበቀው ወይም በዚህም በኩል በብዙ መጠን እንዲመነዘር እየተገፈተረ ሳይሆን ትክክለኛውን ዋጋ ሊይዝ ይገባዋል ይላሉ። እና ትክክለኛውን ዋጋ ታዲያ እንግዲህ በነጻ ገበያ ካልሆነ በቁጥጥርም በቀም ካልሆነ እንዴት ነው የሚሆነው?
በጣም ጥሩ። እሺ አየ ትክክለኛ ዋጋ ምንድን ነው የሚሉት ብዙ ጊዜ ስህተት የሚፈጥረው እዚህ ጋር ነው። ትክክለኛ ዋጋ የህገ ወጡ ገበያ ዋጋ ነው። ምክንያቱም ላይክ አሁን ለምሳሌ ህገ ወጡ ገበያ ላይ $1 ወደ 52 ነው፣ ህጋዊ ገበያው ላይ 40 ነው። 52 ትክክለኛ አይደለም። ለምን? ዘሞመን ስትለቀው 52 ወደ 52 ኮሮ ለመድረስ የሚሞክሩት እነሱ ሊደርሱ አይችሉ ኢንድለስ ሌደር። ለምንድነው ማይደርሱ? ልክ እዚህ ሲጨምሩ እሱም በዛው ልክ ጨምር፣ የራስህን ጥላ እንደመከተል ነው። ለምንድን ነው ስትል በኢኮኖሚክስ ሀሳብ ትክክለኛ ዋጋ ማለት የውስጥ ክፍተትህንና የውጭ ክፍተትህን የሚፈታ ማለት። የውጭ ክፍተትህ ማለት ምን ማለት ነው? በኤክስፖርትና በኢምፖርት መሀል ያለውን ጋ የሚፈታ ዋጋ። የውስጥ ክፍተትህ ደግሞ ማለት በቁጠባና በመዋለ ንዋይ በኢንቨስትመንት መሀል ያለውን ክፍተት የሚዘጋ ዋጋ ማለት። ትክክለኛ ዋጋ ይሄ ነው። የህገወጡ ገበያ ዋጋ አይደለም ትክክለኛ ዋጋ ነው። ትክክለኛ ዋጋ ማለት ማለት ነው 18 ቢሊዮን ነው የምንገዛው። አሁን እኛ ከውጭ ኢምፖርት የምናደርገው የምንሸጠው 3 ቢሊዮን ነው። 3 ቢሊዮኑን ወደ 15 ቢሊዮን የሚያደርግ ግል ዋጋ አለ ወይ ማለት ነው። ቤዚክሊ ኦኬ ፈረንጆች የሚሉት ምንድን ነው? አለ ልቀጡት። ብር አሁንም በ40 ብር ከሚመነዘር በ1000 ብር ቢመነዘር ኤክስፖርተሩ ይበረታታል፣ ኤክስፖርታችሁ ይጨምራል። ስለዚህ ኤክስፖርታችሁ ከጨመረ ክፍተቱን ይዘጋዋል። በዛ ላይ ደግሞ ኢምፖርታችሁ ውድ ይሆንበታል። ሀገሩ ሰው በ1000 ብር ሂሳብ ሲገዛው $1 ዕቃ በ1000 ሲገዛ ስለወደድበት ይቀንሰዋል። ስለዚህ ኢምፖርታችሁ ቀነሰ፣ ኤክስፖርታችሁ ጨመረ፣ ሰላም ትሆናላችሁ ነው የሚሉት ፈረንጆች የሚሉን። እነዛም ፈረንጆች ያስቀመጧቸው ብሔራዊ ባንክ ያሉ ሰዎች ይህን ነው ናው ፖይንት። አሁን የኔ አርጊመንት ምንድን ነው? ኢምፖርት ስለተወደደ የኢትዮጵያ ኢምፖርት ይቀንሳል ወይ? አይቀንሳል። 90% የኢትዮጵያ ኢምፖርት ስትራቴጂክ ኢምፖርት ነው። 20% ብቻ ነው ኮንሱመር ከጠቅላላው። ሌላው ምን መሰለህ? ነዳጅ ነው። ሌላው ኢንተርሚዲየት ጉድስ ነው። ለኢትዮጵያ ፋብሪካዎች ለምኖች የሚገባ የኢትዮጵያ ፋብሪካዎች በአማካይ በሚዲያን ማለት ነው 65% ከውጭ ነው ኢምፖርት የሚያመጣ። 5%። ሌላው የግንባታና የትራንስፖርት እቃዎች ናቸው። ስለዚህ እነዚህ እቃዎች ዋጋ $1,000 ተወደ ይገባሉ አይገቡ? ማን ይቀራሉ? አይቀሩ። ጭራሽ በ1,000 ተባስቶ ይገባሉ ዋጋቸው። አሁን ሁለተኛ ኤክስፖርታችን ያድጋሉ አያድግም? ለምን? የኢትዮጵያ ኤክስፖርት ችግር ምንድን ነው ብለህ ታጥና ሊያጥንቸዋለሁ። እጅ ታጥና ኤክስፖርተሮችን ሳናገር ከመቶ በላይ ምንድን የነገሩኝ መሰለህ? አንዱ መሰረተኛው ችግራቸው የመሬት አቅርቦት፣ ሁለተኛ የፋይናንስ አቅርቦት፣ ሶስተኛ የእቃ ከዚህ ሀገር የሚገዙት ኳሊቲ መሞትና ለዚህም ከውጭ ማምጣት አለባቸው። ከውጭ ለማምጣት ደግሞ ፎሬን ኤክስቼንጅ ጥረት አለባቸው። ሌላኛው ጉምሩክ ያለው ውጣ ውረድ፣ ሌላኛው ሙስናና ሌብነት። እነዚህ ናቸው እንግዲህ እኔ አይደንቲፋይ ያረ እነዚህን ስትቀርስ ያን ጊዜ ብርና ዶላር ወደ ትክክለኛ ዋጋ ይመጣሉ።
አድማጮቻችን፣ በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ፕሮፌሰር አለማየሁ ገዳን እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።
አድማጮች፣ የምሽቱን ፕሮግራም አጠናቀን ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የኡጋንዳው የ76 ዓመት ዕድሜ ፕሬዚደንት ዮዌሪ ሙሴቬኒ እንደ አውሮፓ አቆጣጠር ከ1986 ዓ.ም አንስቶ በስልጣን ላይ የቆዩ ሲሆን ባለፈው ጥር ወር በተካሄደው ምርጫም አሸንፈዋል። ነገር ግን ዩናይትድ ስቴትስ የምርጫው ሂደት ፍትሐዊም ነጻም አልነበረም በማለት ከምርጫው ጋር በተያያዘ ለተካሄደው ግጭትና ዲሞክራሲን በማሰናከል ተግባር ተጠያቂ የሆኑት ላይ እርምጃ ለመውሰድ ቃል ገብታለች ሲል የዕለቱ ርዕሰ አንቀጽ ሀተታውን ይጀምራል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንደ አውሮፓ አቆጣጠር ባለፈው ሚያዝያ 16 ባወጡት መግለጫ የኡጋንዳ መንግስት ተግባር የሀገሪቱን የዲሞክራሲ ጎዳናንና የኡጋንዳ ህገ መንግስት በሚፈቅደው መሰረት የሰብአዊ መብት መከበር ማሽቆልቆል መቀጠልን ይወክላል ብለዋል። ተቃዋሚ ተወዳዳሪዎች በተደጋጋሚ ወከባ ተፈጽሞባቸዋል፣ ታስረዋል፣ ህገወጥ በሆነ መንገድ ካለ ክስ ተይዘዋል፣ ለበርካታ ንጹሐን ተመልካቾችና የተቃዋሚዎች ደጋፊዎች ህልፈት እንዲሁም መቁሰል በቅድመ ምርጫው በምርጫው ወቅትና በድረ ምርጫው በጋዜጠኞች ላይ ለተፈጸሙ ኃይል መጠቀም ተጠያቂዎቹ የኡጋንዳ የጸጥታ ኃይሎች ናቸው። የምርጫ ተቋማትን ለመርዳት እንዲሁም ግልጽ የሆነ ምርጫ እንዲካሄድ ለማገዝ ሲሰሩ የቆዩትን የሲቪል ድርጅቶችና አክቲቪስቶችን የማዋከብ ተግባር፣ የማስፈራራት፣ የእስራትና ከሀገር የማባረር እርምጃ፣ የውሸት ክስና የባንክ ሂሳባቸው ተደራሽነት መንፈግ ኢላማ ሆኗል ይላል የዕለቱ ርዕሰ አንቀጽ። ርዕሰ አንቀጹ አያይዞም የኡጋንዳ መንግስት የዓለም አቀፍና የአገር ውስጥ የምርጫ ታዛቢዎች እንዲሁም የሲቪል ማህበራት ፈቃድ ማግኘትን ገድቧል። የምርጫ ሂደቱን ለመታዘብ የቻሉት ታዲያ በቅድመ ምርጫው በምርጫው ወቅትና በድህረ ምርጫው ሰፊ የማጭበርበር ተግባር እንደነበር ገልጸዋል። ይህም የምርጫው ሂደት ታማኒ እንዳይሆን አድርጓል ብለዋል የውጭ ጉዳይ ሚኒስትር ብሊንከን። ይህን መሰረት በማድረግም የምርጫ ሂደቱንም ጨምሮ የኡጋንዳን ዲሞክራሲያዊ ሂደትን በማሰናከል ተግባር ተጠያቂ ናቸው በሚባሉት ላይ ዩናይትድ ስቴትስ የቪዛ እገዳ እንደምትጥል አንቶኒ ብሊንከን አስታውቀዋል። የቪዛ እገዳ የተጣለባቸው ሰዎች ወደ ዩናይትድ ስቴትስ ለመግባት አይችሉም። እገዳው ቤተሰቦቻቸውንም ሊመለከት ይችላል። የኡጋንዳ መንግስት በጉልህ በሚታይ መልኩ ገጽታውን ማሻሻል ይኖርበታል። በምርጫው ሂደት መዛነፍ፣ በግጭቱና በማስፈራራቱ ተግባር የተሳተፉትን ተጠያቂ ማድረግ ይኖርበታል ብለዋል የውጭ ጉዳይ ሚኒስትሩ። ዩናይትድ ስቴትስ የኡጋንዳን ዲሞክራሲና የሰብአዊ መብት መከበርን በማሰናከል ተግባር እጃቸውን በዶሉ ግለሰቦችና ቤተሰቦቻቸውም ላይ ተጨማሪ እርምጃ ልትወስድ እንደምችል የውጭ ጉዳይ ሚኒስትር ብሊንከን ማከላቸውን ርዕሰ አንቀጹ ጠቁሟል። የኡጋንዳ ምርጫ ከመካሄዱ በፊት ዩናይትድ ስቴትስ የምትደግፈው ተወዳዳሪ እንደማይኖር፣ የምትደግፈው ነፃና ፍትሐዊ የሆነ ዲሞክራሲያዊ ሂደት መሆኑን የዩናይትድ ስቴትስ ባለስልጣኖች ግልጽ አድርገው ነበር። አለመታደል ሆኖ ግን የኡጋንዳ ምርጫ በሚጠበቀው መንገድ አልተከናወነም። ያም ሆኖ ግን ዩናይትድ ስቴትስ የኡጋንዳን ሕዝብ አጥብቃ እንደምትደግፍ አስምራበታለች። በሁለቱም ሀገሮቻችን ዲሞክራሲን ለማራመድ እና የጋራ ብልጽግና እንዲኖር አብረን ለመስራት ባለን ቁርጠኛነት እንቀጥላለን ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አሁን የፕሮግራም ማሳሰቢያ አለን። የቪኦኤ ትግርኛ ዝግጅት ክፍል የኤርትራ ሰራዊት በኢትዮጵያ በሚል ርዕስ ለፊታችን ቅዳሜና እሁድ ለጥያቄው መልስ ፕሮግራም እያሰናዳ ነው። በፕሮግራሙ ላይ ለጥያቄዎቻችሁ መልስ የሚሰጡ ሁለት ኤርትራውያን ይሳተፋሉ። እንግዶቻችን የኤርትራ መንግስት ደጋፊና የመንግስቱ ተቋሚ የሆኑ የመብቶች ተሟጋቾች ሲሆኑ አቶ ኪሮስ ሰለሞንና አቶ ዳንኤል ረዘነ ይባላሉ። ጥያቄዎቻችሁን በስልክ ቁጥር 202-205-9942 የውስጥ መስመር 14 ደውላችሁ በድምጽ በማኖር ወይም በኢሜይላችን horn@voanews.com በዋሽንግተን ዲሲ ከነገ በስቲያ ሐሙስ ማለዳ መላክ ትችላላችሁ። ስልክ ቁጥራችሁን ካኖራችሁልንም ሐሙስ ጠዋት ፕሮግራሙ ሲቀርጽ ደውለን ጥያቄዎቻችሁን በቀጥታ እንድታቀርቡ እንጋብዛለን። ቪኦኤ ትግረኛ ለጥያቄው መልስ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።